የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችሁ። ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያሰማውን ሀገር በዚህ ሳምንት ይሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችን ለመከታተል በድረ ገጻችን www.voiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ፕሮግራም እንደተለመደው በአሸናፊ ከመሄዳችን በፊት ግን በዚህ እንጀምር። አድማጮች ይህን ካልን ዘንዳ ይህን ንግግር ያደረጉት የአዲሱ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ ናቸው። የእሳቸውን ንግግርና የእሳቸውን የሽግግር ጊዜ የስልጣን ሽግግር ጊዜን በተመለከተ ሰፋ ያለ ዝግጅት እንዲዘነል ቀርበንላችኋል። ዛሬ እንግዲህ ከዛ እንግዲህ ቀደምት ያለው ዜናችን ነው። አሸናፊ እንደምን ሰንብታል? ወደ አንተ ዜና እናምራ ከሰማን በኋላ ይህን ቀጥል።
በመላው ዓለም በድረገጻችን የምትከታተሉ ኢትዮጵያና ትውልደ ኢትዮጵያን ጤና ይስጥልኝ እንደምሰምታችኋል። በኢትዮጵያ የጊዜ አቆጣጠር ሁለት ረቡዕ መጋቢት 26 2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና ነገር በዜናዎች የሀገራት መሪዎች እና ዓለም አቀፍ ተቋማት ለጠቅላይ ሚኒስትር አብይ የደስታ መግለጫ እየላኩ ነው። የስልጣን ሽግግሩ የሰለጠነ የፖለቲካ እርምጃ አሸናፊ መሆኑን ማሳያ መሆኑን ፕሬዚዳንት ሙላቱ ገለጹ። የሚሉት ናቸው። ሌሎች ዜናዎችም አሉን። በሰሞኑ አበይት የሀገር ቤት ጉዳይ የሆነው የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ርክክብና ያደረጉት ንግግር ላይ ውይይት እናደርጋለን። በቅድሚያ ዜናዎችን በዝርዝር አሰማችኋለሁ። የትግራይ ጠቅላይ ሚኒስትር አብይ አህመድ ከግብጽ ፕሬዚዳንት አብዱልፈታህ አልሲሲ ጋር በስልክ ተወያዩ። በግብጽ ፕሬዚዳንታዊ ምርጫ ያሸነፉት አልሲሲ እና አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስልክ የደስታ መግለጫ ተለዋውጠዋል። ሁለቱ መሪዎች በነበራቸው የስልክ ቆይታ ጠቅላይ ሚኒስትር አብይ ፕሬዚዳንት ሲሲ በሀገሪቱ በተካሄደው ፕሬዚዳንታዊ ምርጫ ዳግም በመመረጣቸው የደስታ መልእክት ልከዋል። ፕሬዚዳንት አልሲሲ በበኩላቸው ለጠቅላይ ሚኒስትር አብይ ደስታቸውን ገልጸው ካይሮ ከአዲስ አበባ ጋር ያላትን ግንኙነት እንደምታጠናክር፣ የጋራ በሆኑ ጉዳዮችም ላይ አብረው እንደሚሰሩ ገልጸዋል። ሲሲ በአንድነት የምንጋራቸው በርካታ ነገሮች አሉ፣ ግንኙነታችንም ታሪካዊ ነው ብለዋል። ፕሬዚዳንቱ ለጠቅላይ ሚኒስትር አብይ የመልካም የስራ ዘመን መመኘታቸውን የሀገሪቱ ፕሬዚደንት ቃል አቀባይ ባሳም ራዲ አስታውቀዋል። ጠቅላይ ሚኒስትር አብይ በበኩላቸው በሁለቱ ሀገራት መካከል ያለውን ትብብር ለማጠናከር እንደሚሰሩ ተናግረዋል። ከዚህ ባለፈም በአህጉራዊ በተለይም በአፍሪካ ቀንድ ላይ ትኩረት አድርገው በትብብር መስራት እንደሚፈልጉ ለፕሬዚዳንቱ ገልጸዋል። ዶክተር አብይ አህመድ የፌዴራል ጠቅላይ ሚኒስትር ሆነው መሾማቸውን ተከትሎ በብሔራዊ ቤተ መንግስት የራት ግብዣ ተደርጎላቸዋል። የፌዴራል ፕሬዚዳንት ዶክተር ሙላቱ ተሾመ በሀገሪቱ የረጅም ጊዜ የፖለቲካ ታሪክ ውስጥ ብዙም ባልተለመደና በሌሎች ምሳሌ ሊሆን በሚችል ሁኔታ የስልጣን ሽግግር መደረጉ ዴሞክራሲያዊ ስርዓትን ባህል ለማድረግ የተያዘ ጅምር ማሳያ መሆኑን ተናግረዋል። ሽግግሩ ኢትዮጵያን በጎ ታሪክ ገጽታዋን የበለጠ የሚያለመልምና ተጨማሪ ተግባራትን መፈጸም መቀጠላችንን ለዓለም ያበሰርንበት ነው ብለዋል። በንግግራቸው ኃይልና ጉልበት ሳይሆን መርህና ምክንያታዊነት እንዲሁም የሰለጠነ የፖለቲካ እርምጃ አሸናፊ መሆናቸው የታየበት አጋጣሚ እንደነበረም ገልጸዋል። የዛሬው ሰላማዊ የስልጣን ሽግግርም ለህገ መንግስት ስርዓት የበለጠ ዋጋና ስኬት የሚያጎናጽፍ ካባ ነው ብለዋል። በየትኛውም ሁኔታ የሀገሪቱን አንድነትና ሉዓላዊነት በጠበቀ መንገድ ችግሮችን መፍታት ወደ ቀጣይ ታሪክ ጉዞ መሸጋገር የሚቻልበት አጋጣሚ መፍጠርም ማሳያ መሆኑንም ፕሬዚዳንቱ በንግግራቸው ጠቅሰዋል። በአጠቃላይ በአህጉርም ሆነ በሀገር ደረጃ ለዘላቂ ሰላምና ልማት ወሳኝ ቅድመ ሁኔታ የሆነው ሰላማዊ ስልጣን ቅብብሎች በተሳካ መንገድ ተፈጽሟል ብለዋል። ፕሬዚዳንቱ በንግግራቸው ለመላው የሀገራችን ህዝቦች እንኳን ደስ ያላቸው መልእክታቸውን አስተላልፈው ለአዲሱ ጠቅላይ ሚኒስትርም መልካም የስራ ጊዜ ተመኝተዋል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ ጋር ተወያዩ። ጠቅላይ ሚኒስትር አብይ የኢትዮጵያ ጠቅላይ ሚኒስትር ሆነው በተወካዮች ምክር ቤት ከሾሙ በኋላ የመጀመሪያ እንግዳቸው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ መጽሐፍ ቤታቸው ተቀብለው አነጋግረዋል። የኮሚሽኑ ሊቀመንበር ለጋዜጠኞች በሰጡት መግለጫ ጠቅላይ ሚኒስትሩ በመመረጣቸው ለመጎብኘትና ደስታቸውን ለመግለጽ እንደመጡ ተናግረዋል። በአገሪቷ ለመጀመሪያ ጊዜ የተደረገው ሰላማዊ የስልጣን ሽግግርም የሀገሪቷን የፖለቲካ ምህዳር በማስፋት ለመላው አፍሪካውያን ምሳሌ ይሆናል ብለዋል። ኢትዮጵያ የአፍሪካ ህብረት መቀመጫ ከመሆኗ ባሻገር የአፍሪካን ሰላምና ደህንነት እንዲሁም ሀገራዊ ግንኙነቶች ለማሳካት ቁርጠኛ መሆኗን ተናግረዋል። በውይይታቸውም በምስራቅ አፍሪካ ስላለው የደህንነትና የሰላም ሁኔታ፣ ስለ አህጉሪቷ አንድነት መወያየታቸውን ተናግረዋል። በመጨረሻም ኢትዮጵያ፣ ሱዳንና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሶስትዮሽ ውይይት እያካሄዱ ነው። ውይይቱ በባለሙያዎች ደረጃ በሱዳን መዲና ካርቱም የተጀመረው በነገ ዕለትም በውጭ ጉዳዮችና በውሃት ሚኒስትሮች ደረጃ ይካሄዳል። ስብሰባ የሚካሄደው የኢትዮጵያ ግብጽና የሱዳን መሪዎች ከአፍሪካ ህብረት ስብሰባ ጎን ለጎን ባደረጉት ውይይት ላይ ባስቀመጡት አቅጣጫ መሰረት ነው። በግድቡ የግንባታና በታችኛው ሀገራት ላይ ሊኖር በሚችለው ተጽዕኖ ዙሪያ የሚደረገው ጥናት የውይይቱ ትኩረት ይሆናል። የአሁኑ ስብሰባ ውጤትም ለመሪዎች ሪፖርት ይደረጋል ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት አስታውቋል። እንዲዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም ሰግዳሉ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚህ ሽግግር በኋላ።
Shantara, run through, shantara, run through. Nene, na, fakir. ሰው ከነ ወዙ ሰው ከነ ወዙ ሰው ከነ ወዙ ማመኖር ይችላል ርቆ ከነት ርቆ ከነት ርቆ ከነት ኢትዮጵያ ያለ በሄደበት 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 ኢትዮጵያ የሚያናት አለ
አድማጮች የምትታደሙት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችንን ከተላሽላፊ ሰማላል
ሰማኛለሁ።
እንግዲህ ሳምንታችን በሃይማኖታችን የህማማት ሳምንት ነው። ጥሩ መልካም ጊዜ የምንመኝበትና የምንጸልይበት ነው። ከሰባት አመታት ደግሞ የኢትዮጵያ ህዳሴ ግድብ መሰረት የተጣለበት ያለፈው ሰኞ ሰባተኛ አመቱ ነው። ያለፈው ሰኞ ደግሞ እንደዚሁ ለሀገራችን ታሪካዊ እና የመጀመሪያ የሆነውን የስልጣን ሽግግር ያየንበትና የተመረከትንበት ነው። ከታሪክ አኳያ ከሁኔታዎችን በማገናዘብ እንዴት አያችሁት? እንዴት ተመለከትከው? አንተ ያንተ ስይታና አመለካከት እንዴት ነበር? የዚህ የሽግግሩና በአጠቃላይ የኢትዮጵያን ሁኔታ እንደው ስትቃኘው ወደቀች የተባለች እየተነሳች ያለች ሀገር ነው ማለት?
አዎ እንግዲህ የተበብዙ ነገር ቀደምት እነሽ ከዚህ ነገር በቀደምት ተፈልክ የላንድ ኦፍ ኦሪጂን የተባለችው ቀደምት የቀደምት ሀገር ነው የሚል ስያሜ የተሰጣት በዛ ነው። እና አሁንም በአፍሪካ ውስጥ በተለይ ስልጣንን የችግር ሲፈጠር ነው ይሄ ችግር እዚህ ችግር ውስጥ ይሄንን ይዤ ማለፍ ስለማልችል ብቃት ያለው መሪ ተካብሎ ስልጣንን በፍቃድ በመልቀቅ የመጀመሪያ ነች። እና ይሄ ታሪካዊ ነገር ነው። እንግዲህ የሰለጠኑ የሚባሉት ከነጮቹ ጋር የነጮቹን ዲሞክራሲ በጣም ቀረብ ብለው የሚያውቁት ደቡብ አፍሪካዎች እንዴት እንደተቸገሩ አይተሃል።
በጣም በጣም
በጣም በትግል በቃ ተገፍቶ ነው የተወረደው። የዚምባብዌ የ33 ዓመታቸው እያንጠላፉ መውረድ አልፈለጉም። ጆሴፍ ካቢላ ግብግብ ገጥሟል። አሁን ሌሎችም ህግ እያስተካከሉ ነው። ስልጣን መልቀቅ አፍሪካ ውስጥ በጣም እና የኢትዮጵያ የመጀመሪያ ነው እና በአፍሪካ በመጀመሪያነት የሚመዘገብ ታሪክ ነው። እንግዲህ ለኢትዮጵያም ነው የመጀመሪያው፣ ያው ለአፍሪካ የመጀመሪያው ስለሆነ ሁለት መሪዎች በህይወት እያሉ አንደኛው ለሌላኛው ስልጣን ሲያስረክብ የመጀመሪያው እናየ ነው። ሁለቱ መሪዎች መድረክ ላይ ወጥተው ሰንደቅ ዓላማ እና ህገ መንግስት ነው የተቀባበሉት። በህገ መንግስቱ መሰረት ስለሆነ ሀገሪቷ የሚያስተዳድሩት ህገ መንግስቱ የብሔሮች ብሔረሰቦች እና ህዝቦች በዚህ መልክ አስተዳድሩኝ ብለው የሰጧቸው ሰነድ ነው። ይህን ሰነድ ነው የተቀበሉት የስልጣን ርክክባቸው ማሳያ። ከዛ በኋላ የኢትዮጵያን ሰንደቅ ዓላማ ነው የተቀባበሉት። ከዛ በጣም በልዩ ፍቅር የባላንጣነት ሳይሆን የወዳጅነት በጣም በጥልቅ ስሜት በሚገለጽበት ሁኔታ ተቃቅፈው ስልጣን ተረካክበዋል። ከዛ በኋላ ቤተ መንግስት የነበረው ሁኔታ ደግሞ በጣም የሚገርም ነው። እነሱም ቤተ መንግስት ግቡ ብለው ቀዳሚ መሬት ሮማን ተስፋዬ ጋር ወጥተው ሌላኛዋ አዲሷ ቀዳማዊት መሬት ወይዘሮ ዝናሽ እና ዶክተር አብይ ወደ ቤተ መንግስት ሲገቡ ነው ያየ ነው። በተለይ ወይዘሮ ሮማን አብይም ቤቱን ለቀው ሲወጡ እጁን ይዘው እንደ እናት ምክር እንደሰጡት ሁሉ የሚያሳይ ነው። ከዛ ውጪ ቀዳማዊት እመቤት ጽህፈት ቤትም ውስጥ ከወይዘሮ ዝናሽ ጋር እንደዚሁ የመሰነባበት ነገር ነበረ። ይሄ በጣም የሚገርም ትልቅ ነገር ነው። እንግዲህ የመጀመሪያ ነው።
ያው
በዚሁ ልጨርስ፣ ከዚህ በላይ መግለጽ አይቻልም። ያው ብዙ ሰዎች ደግሞ ዘመንግድ ማይተታ ይህን ይመስል ነበረ እንግዲህ የስልጣን ሽግግሩ።
ወደኋላ መለስ ብለን ታሪካችንን ብንመለከተው ከአጼው ከዛ ከወታደራዊ መንግስት ከዛ ወላ ኢህአዴግም ከመጣ በኋላ የነበሩ ብዙ ሂደቶች ውጣ ውረዶች ነበሩ። አንዱም በሰላማዊ ነገር ያለቀና የተፈጸመ የለም በሀገራችን ታሪክ። የአፍሪካውን ለጊዜውን ተውና፣ ይህኛው ግን ለመጀመሪያ ጊዜ ሌላው ቀርቶ ጠቅላይ ሚኒስትር መለስ ዜናዊ እንኳን ስልጣን ላይ በነበሩ ወደ ስልጣን በመጡበት ጊዜ እንደዚህ አይነት አልነበረም። ከሽግግር መንግስት ወደዚህ የተመጣበት ስለነበረ አዲስ የምንለው በሰላማዊ መንገድ ነገሩ ተጠናቀቁ ከሚለው ከውይይት የጀመረ ነገር ነው። ከዚያ በኋላ ግን ያለው እሳቸው በህይወት በሚያልፉበት ጊዜም የተሸጋገረ ያው የእሳቸው በህይወት አለፉ አቶ ኃይለማርያም ተቀበሉት ስልጣኑን። ምክንያቱም በዛው እንትን የሚያደርግ ነበር እና ከዛ የሁለተኛው የመጫው ርክክብ አልነበረም። ይሄ ግን የመጀመሪያ ርክክብ እንደውም ታሪካዊ ሊያደርገው የቻለው አንደኛው ሁለት መጪውና ያጁ አሁን እዚህ አሜሪካ ነገር በየአራት ዓመቱ የምንመለከተው አንደኛው ያሸነፈው ፕሬዚዳንት ሲገባ ያኛው ሲወጣ ነው የምናየው። ብዙ ጊዜ ልክ እንደዚህ አይነት ነገር ነው የታየኝ እኔ ሌሊቱን በሙሉ ስከታተለው ስለነበረ እና አገራችን አንድ አይነት ትንሣኤ አንድ አይነት ህዳሴ እያበሰረች እያመጣች እና ለህዝቧም ጥሩ ነገሮችን እያበረከተች ወደፊት ሊሰሩ ወይም መደረግ አለባቸው የምንላቸውን ይሄ ከድርጅታዊም ቢሆን ከአንድ መሪ ወደ ሌላ መሪ የተሄደበት ነው። እንደውም ወደፊት እንደውም ማየት የምንፈልገው ኢህአደግ ማየት የሚፈልገው ከኢህአደግ ወደ ተቀናቃኝ ፓርቲዎች የስልጣን ሽግግር አሸንፎ በሰላማዊ መንገድ ተወዳድረው አሸንፎ ወደዛ የሚሄዱበትን መድረክ መመቻቸት እንዳለበትም የሚያስቡ ነው የሚናገረው ነው። ግን ትልቅ ነገር ነው ያየ ነው።
መሰረቱ ተጥሏል። ዋናው ነገር ምን መሰለህ? መሰረቱ ተጥሏል። ከአሁን በኋላ ኢትዮጵያ ውስጥ በኃይል ወደ ስልጣን መምጣት ስልጣን አልይዝም ብሎ እዛ ጋር መቀመጥ ጸያፍ ነው የሚሆነው። ምክንያቱም መሰረቱ ተጣለ እና ያሳያል። በቃ ከአሁን በኋላ ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ነው የሚኖረው።
ትልቅ ምዕራፍ ከፋች ነው። ለማንኛቸውም አንድ ትልቅ አንድ ነገር አይተናል በእድሜያችን ማለት ነው። ወደ ምህላው የስልጣን ወደ ስልጣን መሄድ ከፓርላማ የተደረገው ስነስርዓቱን ጨረሰ ንግግራቸውን የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግራቸው ስር ውስጥ የሚገባ ፍቅርን ያካተተ አንድነትን ያበሰረ ተስፋን የሰጠ እነዚህን በሙሉ የሚያንጸባርቁ ናቸው። አንደኛ ነገር እንደወጣት እንዴት እዚህ ቦታ ላይ ደርሶች አሉ። ሁለተኛ ነገር ከንግግራቸው ምን አገኘህበት ሰውስ ምን አገኘው? እንግዲህ 3 ቀን ሆኖታል አሁን ወደ ስልጣን ከመጡና ከተማውስ እንግዲህ ብዙ ነገሮች አሉ። ፌስቡክ ላይ መናገር አቅቷቸው ሰዎች የሳቸውን ንግግር ብቻ ነው በመለጠፍ እንጂ ሌላ ነገር ሊተቹበት የሚችሉበት ሊቃወሙት የሚችሉትም ነገር የለም። እስካሁን እነዚህን በሙሉ ያስቀረ ነውና እንዴት ነበረ? አንተስ እንዴት አየው ንግግራቸው? ዋን እንግዲህ በጥቅሉ እነዚህን 3 ነገሮችን የጠቀለለ ነው ላሉ በአንተ ደግሞ ይሄን ያሉበት በፍቅሩ የሚለውን ነገር ደግሞ አንተ ዘርዝርልን።
እሺ፣ እንዴት እዚህ በቁ የሚለው ነገር ዶክተር አብይ ኢህአዴግ ውስጥ ነው ያለው። የሚገርማ ሰዓት 15 ዓመት ግጂ ባልተለመደ ሁኔታ ነው። በራሱ ይሄ ታሪካዊ ነገር ነው። ወደ ትግል የተቀላቀሉ 82 ላይ ነው ኦህዴድ የተቀላቀሉ ኢህአዴግ የተቀላቀሉ እና ገና ትምህርት ሳይጨርሱ ማለት ያደጉት የተማሩት ኢህአዴግ ውስጥ ነው። ኢህአዴግ ነው ያሳደጋቸው። የኢህአዴግ ልጅ ናቸው ዶክተር አብይ። ከዛ እንግዲህ ከስልጣን ኢህአዴግ የሽግግር መንግስት ይዞ ከዛ ወደ ስልጣን ከታና የሰራዊቱ ሲደራጅ ወደ ሰራዊቱ ሄዱ። ሰራዊት ውስጥ ደግሞ ከመኮንነት አይደለም የጀመሩት፣ ከተራ ወታደርነት። ከዛ በኋላ በወታደርነቱ ትምህርትና ማዕረግ እየገፉ በጎን ደግሞ የአካዳሚ ትምህርቱን እስከ መጨረሻ ደረጃ ነው የሄዱበት። እና ኢህአዴግ የፈጠራቸው ናቸው። ግን ምንድን ነው እሱ አሁን በተለይ ዳይሌክቲክስን የእድገት ሂደትን ስታቅ በደንብ የምታየው ነገር ምንድን ነው እሱ ኢህአዴግ እየተቀየረ ነው። የዛሬ 40 ዓመት የነበረው ኢህአዴግ አይደለም አሁን ያለው። ከውስጡ የጊዜ ሂደቱን ተከትሎ በውስጡ በሚፈጠሩ ቅራኔዎች ከነዚህ ቅራኔዎች ውስጥ በካሚ መጪው እንደ ሙሽራ ከውስጥ እንደዚህ የኮባ ሙሽራ እንደሚወጣ አሮጌው ወደዛ እየተወ አዲስ እየወጣ መሆኑን እንደሚያሳየው እና ከኢህአዴግ ተቃራኒ ወይም የኢህአዴግ ያልሆነ እና ኢህአዴግን የሚጋፋ ነገር ሳይሆን የኢህአዴግ የእድገት ውጤት ነው። በቃ ነባራዊ ሁኔታ የሀገሪቷን አንድነት ለማስቀጠል ለዘላቂ ግጭቶችን ለመፍታት እስካሁን የመጣውና ፈተና የገጠመውን እድገት ለማስቀጠል ይሄ ነው መንገዱ እና ኔሴሲቲ ነው። የላግዠሪ ግዳይ ወይ በአብይ በግል ፍቃዳቸው ያመጡት ነገር አይደለም፣ ሂስቶሪካል ኔሴሲቲ ነው። ዶክተር አብይ ይሄንን ሂስቶሪካል ኔሴሲቲ ለማሟላት ከብዙዎች እንደ አጋጣሚ አንዱ መጡ ናቸው እና የራሱ የእድገት ውጤት እንጂ የግለሰብም ጉዳይ አይደለም። ኢህአዴግ የመለወጥ ጉዳይ ሳይሆን የኢህአዴግ የማድረግ ጉዳይ ነው። እንግዲህ ያደረጉት ንግግር ነው አንደኛ ከኢህአዴግ የተለየ ነው ያዛ ነው ግን አይደለም። ቅድም እንዳልኩ ንግግራቸው ብዙ ሰዎችን መስቷል። አንደኛ የመሰቀው ለምን እንደሆን ታውቃለህ? የለመድነው ነገር አለ። አንድ ፓርቲ አንድ ነው በቃ። ለምሳሌ የኦፌኮ ሰዎች ሲያወሩ አንድ አይነት ነገር ነው ያወሩት። የድሮ ቅንጅ ሰዎች ሲያወሩ ሆናቸው አንድ ነው ቃላታቸው። ይሄኛው ራሱ ኢህአዴግን ይሆንና ግን ኢህአዴግ አመራሮች ሲናገሩበት ከነበረው ቶን
የተለየ
እዛ ጋር ዝም ብሎ ሁሌ በመስማት አንዳንድ የሚሰለቹ ቃላቶችና አንዳንድ የጅለቅ ሰው መልሶ የሚያሰኝ የሆነ ቅድሞ የቀረ ያለፍነውን ነገር ወደኋላ ሄዱ የመጠፈት ብሔር ብሔረሰቦች ትምክተኞችና ምናምን በሙሉ አውጥተው ይሄ ነው የተለየ ያደረገው እና ይህን ጆሮ እንድንሰጠ ያደረገው ተከታታይ ስንሰማ ከነበረው የተለየ ነገር ይዞ መምጣቱ ነው። ራሱ ኢህአዴግ ሆኖ ግን በተለየ ቃና ነው የመጣው። እንግዲህ ንግግር ውስጥ ብዙ ነገር ነው ያለው።
ብዙ ነው። ስለ አንድነት የተናገሩት አለ፣ ስለ ኢትዮጵያዊነት የተናገሩት አለ። በቮይስ ኦፍ አሜሪካ አንድ ምሁር ሲናገሩ የሰማሁት 29 ጊዜ ኢትዮጵያ የሚባለው የሚለውን ቃል ተጠቅመዋል ወይም ደግሞ አንስተዋል ይላል። ይሄ እነዚህ ነገሮች ስትመለከታቸው ከዋናነት ለምሳሌ የኦሮሞ አድዋ ላይ አፈር መሆን፣ የአማራው ካራማራ ላይ አፈር መሆን፣ የትግራዩ መተማ ላይ አፈር መሆን እነዚህን በሙሉ ጠቅሶ ያሁኑን ደግሞ ወላይታው፣ ከምባታው፣ ጉራጌው በቃ ብሔር ብሔረሰቦች ደግሞ ባድመ ላይ የሚለውን ነገር ሁሉም ለኢትዮጵያ የሞተ እና በዛ ትግል የመጣች ሀገር የሚለውን እንዴት አየሁ አንተ?
እንግዲህ ሲገለጽ በዚህ መንገድ ነው የሚገለጸው። ግን 80ው የኢትዮጵያ ብሔረሰቦች ኢትዮጵያን ለመጠበቅ ያስፈለገበት ቦታ ላይ በሙሉ ተሰልፈው ሞተዋል። እና እቺን ሀገር የጠበቅነው በጋራ ነው። እያንዳንዱ ብሔር ኢትዮጵያ ላይ የሚመጣ ጥቃት እሱ ላይ የሚመጣ ጥቃት ነው። በትግራይ በኩል ጠላት ሲገባ ወደ ደቡብ ነገሌ ላይ ያለው ኦሮሞ አይ እኔ እንኳ ይመለከተኝም አላለም። በቃ በአንድ ቤት የቤት በር ከገባ ማለት ነው። እና ያ ደጃፉ ነው። ስለዚህ ከደጃፉ ጋር ነው የሄደ የተዋጋው። እና ኢትዮጵያ ላይ የሚመጣ ራሱ ላይ የሚመጣ ነው። በዚህ ስሜት ሁሉም አገሪቷን ሲከላከል የቆየ እንደየ ታሪካዊ ሁኔታ እንደየ ዘመኑ እንደነበረው የመንግስት መዋቅር ሁሉም ኢትዮጵያውያን ናቸው ሄደ የተዋጉት። እና ይሄ የአንድነታችን ምልክት መሆኑን ነው። እስከዚህ ከኢትዮ ኤርትራ ጦርነት ድረስ እስካለው ላይ ያነሱት እና የአንድ አዛውንትን አነጋገር ጠቅሰው ነው ይህን ነገር የገለጹት። በየትኛውም ኢትዮጵያ ክብር ስጋና ደም በየትኛውም የኢትዮጵያ ክፍል ውስጥ አፈር ሆኖ ይገኛል ነው ያሉት። አንድ ኢትዮጵያ አባት እንዳሉት ብለው እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። ይሄንን ነው መነሻ ያደረጉት። እንግዲህ ሰው በህይወት እያለ ሁላችንም ኢትዮጵያውያን ነው። ከዛ በኋላ ለኢትዮጵያ አጥንትህና ደምህን ስታፈስ ደግሞ ስጋ ደምህና አጥንት አፈር ይሆናል። ያን ጊዜ ደግሞ እቺ ኢትዮጵያ የምንላት ምድር ትሆናለህ ማለት ነው። የአባቶቻችን ደምና ስጋ አፈር ሆኖ እዚህ ምድር ላይ ያለ። ስለዚህ አባቶቻችን ኢትዮጵያዊ ነበሩ ከመሞታቸው በፊት፣ ሲሞቱ ደግሞ ኢትዮጵያ ናቸው፣ ምድሯ ናቸው። እና በዚህ በመልክ ነው ለኢትዮጵያ ሁላችንም በጋራ መስዋዕት መሆናችንን እና ከኢትዮጵያ ጋራ ያለንን ጥልቅ ትስስር ስሜት በሚነካ ሁኔታ ነው በንግግራቸው የገለጹት። እንግዲህ ንግግራቸው ይሄ ብቻ አይደለም፣ ብዙ ነገር ነው፣
በጣም ሰፊ ነው
ያነሱት። አዎ እንግዲህ ለምሳሌ የራሱ የስልጣን ሽግግሩን አንስተዋል። አዲስ ምዕራፍ የጀመርንበት ታሪካዊ ድል ነው ብለዋል። ከዚህ በፊት በርካታ የዚህ የስልጣን ሽግግር አጋጣሚዎች መጥተው ብዙዎቹን ሳንጠቀምባቸው አልፈናል ብለዋል። ይሄኛውም አንደኛው ነው ብለዋል። ግን እንግዲህ የባለፈው የስልጣን ሽግግር ግን የአምባገነን የደርግ ስርዓት ከወደቀ በኋላ የኢፌዴሪ ስርዓት ምስረታ ግን ውጤት ካገኘንባቸው በወጉ ከተጠቀምንባቸው ውስጥ እንደ አንዱ ሊጠቀስ የሚችል ነው። ቢያንስ ሌላውን ነገር ፌዴራላዊ ስርዓት በመስረታችን በተደጋጋሚ ስናወራውና እየኖርንበት ያለ ዓለም የመሰከረበት የኢኮኖሚ እድገት ማስመዝገባችንን እንተውና ይሄ ዶክተር አብይ በኢትዮጵያ እና በአፍሪካ ታሪክ ለመጀመሪያ ጊዜ የስልጣን ሰላማዊ የስልጣን ሽግግር እንዲያደርጉ ያደረገውን እድል የፈጠረው ያ የስልጣን ሽግግር ነው እና ብዙዎች አጋጣሚዎችን በጎ አጋጣሚዎች መጥተው በወጉ ሳንጠቀምባቸው አምልጠውናል ብለዋል አብዛኞቹ። ይህኛው ግን ከተጠቀምንበት አንዱ ነው። ራሳቸው በንግግራቸው ውስጥ ያነሱትን ነገር ይህንን የሚያሳይ አለበት። እንግዲህ አንደኛው የተናገሩት ይህን ነው። የስልጣን ሽግግሩ ሁለት አበይት ሁኔታዎችን እንደሚያመለክት ተናግረዋል። ይሄ ራሱ የስኬቱ የስልጣን ሽግግሩ ውጤት ካመጡት መሆኑን የሚያመለክት ነው። የተረጋጋና ሁሉን አቀፍ የህገ መንግስታዊ ስርዓት መጣላችንን ያሳያል ነው ያሉት። ከዛ በሌላ በኩል ደግሞ ህዝብን አለቃው አድርጎ የሚያገለግል ስርዓት እየገነባን መሆኑን ያመለክታል ነው ያሉት። አንደኛ ህገ መንግስት አለን ስልጣን ሽግግር የሚደረግበት ስርዓት አለን። ሁለተኛ ይሄን ስርዓት ይህን የስልጣን ሽግግር እንድናደርግ የገፋው ህዝብ ነው። ህዝብ አገልጋዮች ስለሆናችሁ በሚገባ አገልግሉኝ አለ። በሚገባ የማገልገል ሂደት ነው እና ይሄ የስልጣን ሽግግር እነዚህን ሁለቱን ያሳያል ያሉት። እንግዲህ በሌላ በኩል ስለ አሁን ስላለንበት ሁኔታ ድምጤ ይሰማል?
ይሰማል። ወደ በደንብ ይሰማል።
አው እንግዲህ ዓለም እንዴት ኢትዮጵያን ይመለከታታል የሚለውን ማስተዋል ዓለም በአንድ በኩል በጥሞና ዳግራሙስ እና በጉጉ በሌላ በኩል ደግሞ በስጋት እየተመለከተ ያለ ሀገራዊ ለውጥ ላይ እንገኛለን ብለዋል። ያሳካናቸው በርካታ ድሎች እንዳሉ ሁሉ በፍጥነት መቀየር የሚገባቸው በርካታ ጉድለቶች አሉ ብለዋል። ይህ ነገር ተጋጋሚ እናንተም በውይይታችን ያነሳነው ነው።
አዎ
ብዙ ትልልቅ ስቴቶች ሁሉት የዛን ያህል ደግሞ የስራ አጥነት ችግር፣ የመልካም አስተዳደር መጓደል፣ የእርስ በርስ ግጭት፣ እነዚህ የመሳሰሉ ደግሞ ችግሮች አሉ። አሁን ፈተና ላይ ይጣሉ ማለት ነው።
አዎ በጣም
እና በሁለቱ አቃቂኝ መንታ መንገድ ላይ መሆናችንና ዓለም በዚህ በጉጉትና የያዝነውን የምናስቀጥልበት ጫፍ ላይ ነው ያለ ነው። ለቀጠናው ሰላም፣ ለአፍሪካ ሰላም፣ ለኢኮኖሚ እድገትና ለዓለም አቀፍ የመጠቃቀም ግንኙነትን የምንገባ ሀገር ነው። በዚህ በጉጉት ይሆናል። በሌላ በኩል ችግሮቻችን በወቅቱ ምላሽ ሳንሰጣቸው ተከማችተው ያመጡብን ስጋት አለ። በዚህ ሁኔታ ነው የምንመለከተን ብለዋል። ስለ አንድነት ያው ቅድምም እንዳነሳሁን ብዙ ነገር አንስተዋል። ስለ ዴሞክራሲና ሀሳብን ስለ መግለጽ አንስተው ሀሳቦች ሰላማዊ በሆነ መንገድ መገለጽ አለባቸው፣ ድምጾች፣ ተቃውሞዎች ሰላማዊ በሆነ መንገድ መቅረብ አለባቸው ብለዋል። ዜጎች ሀሳባቸውን ሲገልጽ ሰላማዊ በሆነ መንገድ ብቻ መሆን ይገባዋል ያሉት ትልቁ ችግራችን አሁን ይሄ ነው። ይሄ ከዲሞክራሲ ያለመጎልበት የመጣ መሆኑን ነው የጠቀሱት። የራስን ዲሞክራሲ አይነት እየጠየቁ የሌላውን መብት መጋፋት እርስ በእርሱ ይጻረራል፣ ዲሞክራሲንም ያቀጭጣል። ህግን ማክበር አለበት፣ ማስከበርም ግዴታው ነው፣ ታጋሽነትም ኃላፊነት አለበት ነው ያሉት። እንግዲህ እዚህ ጋር ነው ትልቁ ችግር። ቅሬታ አለበት፣ ሰው ጥያቄ አለ። ይሄንን መንገድ የገለጸበት መንገድ ግን ሰላማዊና ዲሞክራሲያዊ አይደለም። እዛ እናንተ ሀገር ያሉ ሰዎችም አስቀድመውንም ሲያስተላልፉለት፣ ለምሳሌ አድማጮች ሲጠሩ በተደጋጋሚ እንደምንለው ይህ ጥያቄ አለ። አድማውን ማድረግ የሚፈልግ አድማውን ያድርግ ይተባበረና የሚል ጥሪ አለ። አድማውን ካላደረግ ቆየውለ የተቀበልኩትን ካልተቀበልኩ በስተቀር እገልሃለሁ። ይህንን አይ የኔን አቋም ካልተቀበልክ እገልሃለሁ ነው። አሁን ባለው ሁኔታ ሀሳብን በመግለጽ እና የአቋም ፊት ለፊት በመናገር ደረጃ በተለይ ቀደም ሲል በነበሩት ሰው ከወራት በፊት ከአስራ አምስት ቀን በፊት ሁሉ በነበረው ሁኔታ ለምሳሌ ኦሮሚያ ውስጥ መንግስት ሳይሆን የሚሰራው እነዚህ የአድማና ሁከት እንዲያካሄዱ የተደራጅተው አቅጣጫ የሚሰጣቸው ሰዎች ነበሩ። እና ይሄ ነው አደገኛ ነገር። ይሄንን ሲጠቅሱ ነው በሰላማዊ መንገድ ብቻ መሆን አለበት የራሱን ዴሞክራሲ መብት እየጠየቀ የሌላውን መብት መጋፋት አያስፈልግም ብለዋል። ይሄ ጥሩ ነገር ነው። ሌላ ስለ ሙስና አንስተዋል። የእውነት ነው ትልቁ ቅሬታ እዚህ ጋር የተፈጠረው ነው።
ስለ ሙስና ከመሄዳቸው በፊት የፖለቲካ ድርጅቶችን ሲጠሩ ተቃዋሚ ሳይሆን ተፎካካሪ ድርጅቶች ናቸው፣ የተለየ ሀሳብ መንሸርሸር አለበት፣ ከእነሱ ጋር አብሮ ሰርቶ የተሻለ ነገር ለማምጣት እጃችን እንዘረጋለን እና በማንኛቸውም ነገር እንደሆነው ማንኛቸውም ነገር በሰላማዊ መንገድ እንትን እንዲያደርጉ እገዛ እናደርጋለን እንተባበራለን ብለዋል። ይሄ ራሱ አንድ ሌላ አዲስ ጥሪ ነው። አዲስ ጥሪ ሳይሆን ኃይለማርያም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝም የዛሬ ዓመት ተኩል ሁለት ዓመት አካባቢ የተቃዋሚ ድርጅቶችን ሰብስበው አብረን መጓዝ አለበት፣ ህገ መንግስትን ማሻሻል ካለበት አብረን ማሻሻል አለብን ብለው የጀመሩት ጉዞ አለ። የዛ ቀጣይነት ያለው ይመስለኛል። እርግጥ ለብዙዎቹ ሊዋጥላቸው ያልቻለ ነገሮች አሉ። እሱ ላይስ እንዴት አነጋገራቸው ለየት ባለመልኩ ተቃዋሚ የሚባለው ቀሩ ተፎካካሪ የሚል አዲስ ቅኝት ነው። ምክንያቱም ተቃዋሚ መጥፎ ነገር ቃናት እኮ መጥፎ ነገር ነው። ተቃዋሚ ብለስ
ትልቁ ነገር እሱ
ተቃዋሚ የሚል ራሱ ተፎካካሪ የሚባለው ነገር
ለውቃል። አሁን እንግዲህ እዚህ ላይ ያነሷቸው ነገሮች አዲስ አይደለም። ኢህአዴግን በተደጋጋሚ ይጋብዛል፣ ግን በእውነቱን ለመነጋገር ቀርበው የሚደራደሩ አሉ። ብዙ ውጤቶች ተገኝተዋል በድርድር። ለምሳሌ የምርጫ ስነ ምግባር ህጉን መጥቀስ ትችላለ። አሁን ራሱ የሚደረገው ድርድር እኮ ቀላል አይደለም። እኛ በተደጋጋሚ ስላወራ ነው እንደ ቀላል ስንወስደው እንችል ይሆናል እንጂ የህገ መንግስት ከማሻሻል የሚደርሱት የምርጫ ህግ ነው። የህግ ህጉን ያሰጣል ብለ ሬድሮም አለ ዋናው ነገር ግን ምንድነው እኔ እንደሚገባኝ አሁን በዚህ በኩል ያለው ችግር በመንግስት በኩል አይደለም። ተቃዋሚዎቹ ከመንግስት ጋር መደራደር የመንግስትን እድሜ ማራዘም ነው እሱን ዴሞክራሲያዊ እናስብለዋለን ብሎ ስለሚያስቡ መንግስትን ለማሳቃት የሚመቻቸው ከዚህ ውጪ መሆን ነው ብለው ስለሚያስቡ የተፈጠረ ነው። እና አሁን ለእነሱ ጥሪ ማድረጉ ብቻ መድረሻ አይመስለኝም። ተቃዋሚዎቹም ለራሳቸው ለዚች ሀገር እንስራ የሚለውን ጥሪ መቀበል አለባቸው። አሁን ዶክተር አብይ ሲያነሱ ያነሱት ነገሮች ያነሱት ነገር አለ። የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንን አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተያየትና በሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥያቄ አስተላልፋለሁ ብለዋል።
ሌላ አልጨምርም እዛው ላይ።
አዎ ትልቁ ነው።
አዎ እዛው ላይ ደግሞ ያለችን ኢትዮጵያ ነች። ከኛ ከየትኛውም የፖለቲካ አመለካከት በላይ ዘልቆ መታየት አለበት ሀገራችን ናት የሚል አነጋገርም አስቀምጣውበታል ከጎን።
አዎ አዎ አዎ
አንደኛ
ከምንም በላይ ሀገር ነው ያለችው። ለዚህች ሀገር ህልውና እድገትና ልማት ነው መቆም ያለብን። እና አሁን እቺ ነች ዋናዋ ነገር። ተቃዋሚዎቹ ለዚህ መቆም መቻል አለባቸው። የመፎካከር ነገር አይደለም። እሱን አሳጥቼ በመንግስትና በኢህአዴግ የተበላሸ ገጽታ እኔ በምቄ ልታይ አካሄዳለሁ እና ሁልጊዜም ተቃዋሚዎችን ብቻ የመስማት ነገር እየኖረ እንደ አላሳትፋለን አላናግራለን ሲሉ ሁለት ይመስላል እንጂ እነሱ ይፈልጉታለሁ የሚለው ነው ትልቁ ምላሽ ማግኘት ያለበት አድርገ የማየው። እንግዲህ ጥሪ የተደረገላቸውን ካነሳ ላይቀር እናንተ ሀገር ላሉት ሰዎች በጣም ጥሪ ተደርጓል።
ወፍራም ደብዳቤን የተላከልን በነገራችን ላይ ቀጥል
በሚያስገርም ሁኔታ ከዚህ በፊት የሚባል ነገር አለ። የእውነት ነው ኢትዮጵያውያን አሁን አንተ እንግዲህ ከሀገር ከወጣ 40 ዓመት ምናምን ይሆናል እንደሚመስል
ሰው እንዳይሰማ
ኢትዮጵያ ግን አገር ግን ኢትዮጵያ ነች። ከጠቅላላ እድሜ እኮ አብዛኛውን
ውጭ ነው ያሳለ።
ምናልባት ከሁለት ሶስተኛው በላይ እዛ ነው የኖርከው። አገር ግን ኢትዮጵያ ነች። ይህን ያህል ጊዜ ከኢትዮጵያ ወጣ እንጂ ኢትዮጵያን ከልብ ማውጣት አልቻልክም። አንተ ኢትዮጵያውያን እንደዚህ ናቸው። እና እንግዲህ ከልብ ማውጣት ካልተቻለ ኢትዮጵያዊ እንዲሆንም ይሄ ኢትዮጵያዊ ሲኮን ያለውንም ነገር እንዲያደርግ ማድረግ ነው። ይሄንን ነው ያስተላለፉት። እና ለለውጥ ሁላችንም የምትበቃ በዚያም ልክ የሁላችንም ተሳትፎ የምትፈልጋለች አገር አለችን። ለመለወጥ ተለውጣ ለሁላችንም የምትበቃ በዚያው ልክ ደግሞ የሁላችንም ተሳትፎ የምትፈልግ ሀገር አለችን። እና እውቀታችሁንና ልምዳችሁን ይዛችሁ ወደ ሀገራችሁ መመለስና ሀገራችሁን አልምታችሁ መልማት ለምትሹ ሁሉ እጃችንን ዘርግተናል። ያኔ ይሄ ከዚህ በፊት የሚባለው ግን እንደው በጣም በጥልቀት ባለው ሁኔታ በቃ ኢትዮጵያን ከልብ ውስጥ ማውጣት ካልተቻለ አንድ የጋራ ሀገር አለችንና ከነ ልዩነታችን ድሮም አንድ ልንሆን አንችልም። አንድ ቤተሰብ ውስጥም ሰው አንድ አይደለም። ሀገራችን ግን የጋራችን ስለሆነች እዛ ላይ አንድነት አለን እና መንግስትን በጠላትነት ስርዓቱን በጠላትነት ብሔረሰቦች መብታቸው መከበሩን አገር እንደሚያፈርስ እየተመለከትን ከኢትዮጵያ ጋር እየተላተምን ከመንግስት ጋር እየተላተምን ሳይሆን እዚህ ያለውን ነባራዊ ሁኔታ ተቀብለን ሊሄድ የምንፈልግበትም ሁኔታ ካለ ህግ በሚፈቅድልን መሰረት ዜግነት ያለን እንደ ዜግነት የሌለን ደግሞ በሀሳብም ብቻ ዋናው ነገር ሀገር ማፍረስ ሳይሆን ሀገር መገንባት። በተለይ በልማተሳትፎ የተሻለ እውቀት አላችሁ፣ እዚ ሀገር ያላችሁ ሰዎች የተሻለ የቢዝነስ ልምድ አላችሁ። እዚ ሀገር ትናንሽ ስራ ላይ እንኳን የሚሰሩ ኢትዮጵያውያን እዚህ ሀገር ካሉ ሰዎች ትልልቅ ቢዝነስ ላይ ካሉ የተሻለ የቢዝነስ ኮንሰፕቶች አላቸው። ብዙዎቹ አሁን እዛ ትናንሽ ስራ የሚሰሩ ናቸው። እዚህ ግን በአንድ ጊዜ በጣም ትልቅ የሆነ ከትንሽ ነገር ተነስቶ የቀየሩ ሰዎች አሉ። እንደዚህ አይነት ተሳትፎ እንዲኖራችሁ በሚል መንገድ ነው የሰሩት እና በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያና ስደደ ኢትዮጵያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ
መሸጋገር
ዘንድ ጥሪ እናቀርባለን ብለዋል።
አዎ፣ ሌላ አንድ እዛ ላይ ኢትዮጵያን ከኢትዮጵያ ማስወጣት ይችላል፣ ግን ኢትዮጵያን ግን ከልባችን ማስወጣት ኢትዮጵያን ግን ከልብ ማስወጣት አይቻልም ብሏል። ይሄ ደግሞ ራሱን የቻለ አንድ ትልቅ ነገር ነው። በተለይ ውጭ ናቸው ከኢትዮጵያ ውጭ ናቸው፣ ግን ኢትዮጵያ የምትባለው ሀገር ግን ውስጣቸው እንዳለች የሚገልጽ ነው። በጣም እንዴት ነው አንዳንድ ጊዜ ምን ለመግለጽም ይከብዳል። አነጋገሩ ብዙ ፍልስፍና የተሞላበት ነገር ነው። ረጋ ብለህ
እኔ አሁን ያንተን እኮ ወዲያውኑ ያንተን ነው ያየሁት። በቃ ለሀገርህ በጣም ነው የምታስበው። አርባ ምናምን ዓመት እንደኖረበት የድሬውን ከአንድ ሶስተኛ በታች እንደኖረበት ሳይሆን በቃ አሁንም እየኖርክ ያለ በቃ ልብ ውስጥ ነው ያለች። ሁሉም ኢትዮጵያዊ ነው ያለው። ከልባቸው መውጣት ካልተቻለ ደግሞ በቃ እንደ ልባቸው ውስጥ ያለችዋን ኢትዮጵያ ኖሯት ነውና
እስ እንግዲህ የተረፈችውን እናደርጋለን በአቅማችን። ሌላ ተስፋ የምትሰጥ እንጂ ተስፋ የምታስቆርጥ አገር እንዳትሆን የምንችለውን ሁሉ ለማድረግ ቃል እገባለሁ ብሏል። ይሄ ለወጣቶቹ የሰነዘሩት አነጋገር ነው። እሱ ላይ ምን ትላለህ?
እንግዲህ አሁን ኢትዮጵያ ውስጥ ወጣቶች ጋር ነው ትልቅ ቅሬታ ያለው። እስካሁን ድረስ ይሄ አሁን ያለው ሁኔታ መንግስትም አገልጋይሁም ብሎ የወጠረውም ጥያቄ ያለው ወጣቶች ጋር ነው። ወጣቶችም ናቸው የተጎዱ። ሀገሪቱ አድጋለች፣ ግን የዚህ እድገት ውስጥ ተሳታፊዎች አልሆንም። የኢኮኖሚ እድገት ውስጥ ተሳታፊ ስላልሆን ተጠቃሚ ሊሆን አልቻለም። የስራ አጥነት ችግር አለ። የመልካም አስተዳደር መጓደሉ በጣም የጎዳው እነሱ ነው። የገጠር ያሉት ወጣቶች ያው መሬት የዛሬ 40 ዓመት የተከፋፈለ መሬት ነው። አሁን ያሉት ወጣቶች አባቶቻቸው ራሱ ከአባቶቻቸው የወረሱት ነው። መልሶ ሊሰጧቸው አይችሉም። ሌላ ሊሰማሩበት የሚችሉበት ነገር ስለሌለ አቅራቢያቸው ወዳሉ ትንንሽ ከተማዎች ሄዱ። ትናንሽ ከተማዎች ውስጥ ብታይ ገጠር ቀመስ የሆኑ ወደ ገጠርነት የሚያደሉ ወጣቶች ግን ብሎ መንገድ ላይ ተኮልኩሎ ወደዛ ወደ ሲዞሩ ሸንኮራ ሲሸጡ እንደዚህ አይነት ነገር ነው የምታያቸው። እና ተስፋ ወደ መቁረጥ የመሄድ ነገር ይታይበታል። እና ይሄ እንዳይሆን ነው ተስፋ የምትሰጥ እንጂ ተስፋ የምታስቆርጥ ሀገር እንዳትሆን የምንችለውን ሁሉ እንደምናደርግ ቃል እንገባላቸዋለን ብለዋቸዋል። በሚቀጥሉት ጊዜያት ለወጣቱ የስራ እድል መፍጠር ብቻ ሳይሆን ወጣት ባለሀብቶች በብዛት እንዲፈጠሩ እንጠራለን ያሉት እንግዲህ ይሄ ቀድም አሁን ከገለጽኩልህ የወጣቶች ሁኔታ በመነሳት ነው የሚያሉት። ጥሩ ተስፋ ነው፣ ግን ቀላል ስራ አይደለም። ጅምሩ አለ፣
ትዕግስትም ያስፈልጋል። በነገራችን ላይ
በአግባቡ ማስፈጸም እና ወጣቱ ደግሞ እምነት እንዲያድርበት ማድረግ ነው። አየ ተስፋ ስለቆረጠ ይህን ያህል ፈንድ ተመድቦ ወደ ስራ ሂድ ስትለው ሩቅ ይሆንበታል። አንደኛ የመልካም አስተዳደሩ ይፈራዋል። ወረዳ ሄዶ ቀበሌ ሄዶ መነጋገሩን በራሱ ይጠለዋል። ስለዚህ እዛ ሄዶ የሚሳካ ነገርም ያለ አይመስለኝም። በመጀመሪያ ይሄ መንግስት የሱ መሆኑ ለሱ የቆመ መሆኑን ማወቅ አለበት እና አሁን የጠቅላይ ሚኒስትር አብይ ንግግር ይህንን ተስፋ የሚገነባ ይመስላል። ብዙዎቹ ወጣቶች ስለተደሰቱበት እንግዲህ የመንግስት አገልጋያቸው መሆኑን አውቀው ይሄ መንግስት ያዘጋጀልኝ መብት ያለና ይህንን መብቴን አገልግለኝ ብለው የሚጠይቁ ይሆናሉ። ይሄ ነው አሁን የነሳህ ልሚሄድ ወጣቶችን የሚመለከት ተስፋ የምታስቆርጥ ሳትሆን የምትሰጥ እንድትሆን እናደርጋለን ያሉት ጥሩ ነገር ነው።
አንድ ቦታ ላይ ደግሞ አሁን ምልህ በመሰረታዊ የሆኑ ችግሮች ከቦታ ቦታ የመንቀሳቀስን በተመለከተም የተናገሩት አለ። ዜጎች በሀገራቸው ውስጥ ከቦታ ቦታ የመዘዋወር እና የሀብት የማፍራት መብታቸው መከበር አለበት ብለው በመሆኑም ይሉና ይቀጥላል። እንደዚህ አይነቱን ተገቢ ያልሆነ ድርጊቶች እንዲያበቃ ዳግም እንዳይፈጠር መስራት ይኖርብናል ብለዋል። ይሄ ትልቅ ለብዙ ሰዎች አሁን ባለፉት አመት አሁን ባለፉት 6 ወር በተለይ ይሄ መንገድ መዝጋት የታመሙ እናቶች የምትወልድ እናት ሄዳ የማትወልድበት ደረጃ ላይ የተደረሰ ሐኪም ቤት ለመሄድ የተጋረጠ ነጋሪው ገበሬው ወደ ከተማ መጥቶ ንግዱን ማነው ህብ ንብረቱን እንዳይሸጥ ያል ተደረገ ያደረገው ሁኔታ ነውና ይሄ ትልቅ ነገር እንደውም የህገ መንግስቱ ላይ ያለውን ባላስ አንቀጽ 80ዎቹ አካባቢ ነው ስለዚህ የግለሰብ መብት ከቦታ ቦታ ይዛወርና ሀብቴ ማፍራት የመኖር መብት አለው የሚለው ነገር በጣም የሚያጠናክር ነው ይሄ ነው አንዱም የጎደለውና ምናልባት ለመስመር ለሳተ ተቃውሞ መስመር ለሳተ አምባገነንነት ወጣቱን ወይንም ደግሞ የተወሰኑ አካላትን ይዳረጋቸው ይሄን ነገር በማስከበር ምን ይሃል እንግዲህ ተናግረውታል ይሄ ራሱ አንድ ትልቅ ነገር ነው እንግዲህ ካገኘኋቸው ግሮች ውስጥ ምን እንደታል አንተስ እንደታዋለ
አዎ እንግዲህ በህገ መንግስት የተረጋገጠ መብት አለ ማንኛውም ዜጋ የፈለገበት ቦታ ሄዶ የመስራት ሀብት የማፍራት ለፖለቲካ ስልጣን የመፎካከር ምክር ቤት ውስጥ የክልል መሪ እስከመሆን ድረስ የክልሉን የስራ ቋንቋ እስከቻለ ድረስ እዚህ ድረስ ነው ህገ መንግስት መብት የሚሰጠው የክልሎችን ህገ መንግስት እዚህ ድረስ ነው መብት የሚሰጠው ይሁን እንጂ ከቅርብ ጊዜ ወዲህ ብዙ መሰናቀሎች ነው ያየነው ባለፉት ሁለት ዓመታት በመጀመሪያ ከአማራ ከሰሜንና ጎንደር 11 ሺህ ገደማ የትግራይ ተወላጆች ተፈናቀሉ። ከዛ በኋላ በዚህ በኦሮሚያና በሶማሌ ክልል ከዚህም ወደዛ ከዛም ወደዚህ ምናልባት 1 ሚሊዮን የሚደርስ ሰዎች ተፈናቀሉ። ከዛ ውጪ ደግሞ በየቦታው በሚፈጠሩ ሁከቶች ምንም መደባበቅ የሌለው ነገር ነው። በመጀመሪያ የአማራ ተወላጆች ላይ በዚህ በቡኖ ገደሌ የተደረገው ነገር አለ። በኋላ ደግሞ ይሄኛውን ተውትና በሌላ በኩል ተገብቶ የትግራይ ተወላጆች ደግሞ ኢላማ ተደርጎ በዚህ በሰሜን ወሎ ወልዲያና መርሳ ላይ የተደረገውን ታውቃለህ። ሌሎችም አካባቢዎች በሀገራቸው ላይ እንዲሸማቀቁ ያፈሩታት ይህን ብሎ እንደዋዛ እንዲወጡ ልጆቻቸውን ማስተማር እንዳይችሉ ለህይወታቸው በመስጋት የማያውቁት ልጆቹ የማያውቁት የትውልድ ሀገራቸው ድረስ የመላክ ነገር እንደ ይሄ ህገ መንግስት ጥሰት ነውና እዚህ ላይ ያተኮረ ነው። ማንኛውም ኢትዮጵያዊ የፈቀደበት ቦታ ሄዶ የመኖር የመስራት ሀብት የማፍራት መብቱ መረጋገጥ አለበት ነው ያሉት። ይሄ በህዝቡ ውስጥ መስረጥ ነው ያለበት። ማንም ድንገት ተነስቶ ከላይ ከላይ ተወላጅ ነው ብሎ ቤቱን የማፍራት የማቃጠል የሰው የመግደል የማሸማቀቅ መብት የለውም። ይሄ ኢንተርናላይዝ መደረግ አለበት በእያንዳንዱ ዜጋ ልቡ ቢከጅል እንኳን የማይቻል መጠያፍ መሆኑን ማወቅ አለበት። ስለዚህ ጥሩ ነገር ነው ያነሱት። አብሮ እንዲሸጥ ማድረግ ያስፈልጋል በተደጋጋሚ
በመናገር። ልማቱን በተመለከተ የኢህአደግ ልማታዊ ዲሞክራሲ መስመሩን አጥብቆ ለመተግበር በሀገራችን ያለውን ማን ነው ልማት እና ህዳሴን እናበረክታለን የሚልም ቃላቶች የሰነዘሩበት አጋጣሚ አለ። እንዴት ነው የምትመለከተው?
እንግዲህ መሪ ድርጅታችን ኢህአዴግ ልማታዊ ዲሞክራሲያዊ መስመሩን አጥብቆ በመያዝ ሀገራችንን ሁለት አስርት ዓመታት በላይ ባስተዳደረበት በሁሉም መስ መሰረታዊ ለውጥ ያመጣ ህገ መንግስታዊና ፌዴራላዊ ስርዓት ብንለው ኢህአዴግ ነው የመረጣቸው። በዚህ ሀገራዊ ዴሞክራሲ በዚህ በልማታዊ ዴሞክራሲ መርህ ነው የተጀመረውን ልማት የሚያስከትል እና ለኢትዮጵያ የሚመጥ ነው። በተመጠነ ደረጃ የመንግስት ተሳትፎ ያለበት ልማታዊ የግል ባለሀብቶችን በመደገፍና ሁሉንም የልማት ኃይሎች ከመንግስት ጋር አቆራኝቶ እንደ አንድ ቤተሰብ አገር ለማልማት የሚሰሩበት ማለት ነው ልማታዊ ዲሞክራሲ። ከዛ በኋላ ዲሞክራሲያዊ ብሔረተኝነት ያለበት ማለት ነው። ብዝሃነትን የሚያስተናግድ ሁሉም የልማት ኃይሎች ከመንግስት ጋር እንደ ቤተሰብ ሆኖ አገር የሚያሳድጉበት ማለት ነው ልማታዊ ዲሞክራሲ። እስካሁን ያመጣልን ጠቅሰዋል። በዚሁ መስመር
መቀጠል አለብን
አገሪቷን እንደሚመሩና እንደሚቀጥሉ ነው የተናገሩት። የኢህአዴግ ያሳደጋቸው ናቸው ያሉ ቅድም በልማታዊ ዲሞክራሲ ተፈጥሮ ያደጉ ናቸው። ኢህአዴግ ነው የመረጣቸው። የመረጣቸውን ኢህአዴግና ሀገሬን በቅድሚያ ያመሰገኑት ከማንም በላይ ድርጅታቸውን ኢህአዴግንና ሀገራቸውን ነው። ስለዚህ ልማታዊ ዲሞክራሲን ያስቀጥላሉ። ሌሎች አማራጮችም ደግሞ በጠላትነት አይፈረጁም። እንደ ገንቢ ነው የምናያቸው ብለዋል። የለም ሊበራል ዴሞክራሲ ነው የሚሉትም ደግሞ ይፎካከሩና ወደ ስልጣን ወጥቶ ደግሞ እነሱም በባሉት መንገድ የተሰራውን ሳያፈርሱ የሚቀጥሉበት ሁኔታ ግን እንዳለ እንደተጠበቀ ማለት ነው።
የጨዋነት ባህላችንን ተመልክቶ ታሪካችንና ልማታችንን በሚል ነው እሳቸው ያስተናግዱ። ከታሪካችንና ከባህላችን አድርገው የአንድነታችን መስፈርት መሆን ያለበትን ነገር የጠቆሙበት አንዳንድ ፍንጮች አሉ። በተለይ ኢትዮጵያ የሚባለውን ነገር በማጉላት የቀድሞቹን ምልክ አሁን ቀደም ብዬ በመግቢያችን ላይ ያደረግን የቀድሞ መሪዎችን የጠቀሱበትም ሁኔታዎች አሉና እነዚህ ለየት ያሉ ሂደቶች ናቸው። ለየት ያለና በጣም ትልቅ ነገር እኔ አሁን እንዳጋጣሚ ሁለተኛ የቅጅቅጭ ወይንም የተቆራረጠ ቪዲዮ ለማየት ስላልፈለኩኝ ቁጭ ብዬ ሌሊቱን ጠብቄ ነው ያዳመጥኳቸውና አንድ ቦታ ላይ ስለ እናታቸው ሲናገሩ ውስጤ ነው የገባው። ገባ? ስለ እናት ተነግሮ አይታወቅ። እናት እርግጥ በሀገርም በእናት ትመስላለች። እናትም እናት ነች። እና እዛ ላይ በጣም እንትን የሚያደርግ ነበርና የፓርላማው ጭብጨባ ፓርላማ ውስጥ የነበሩ ሴቶችን ደግሞ ያዩኋቸዋሉ እና መደንገጥም መፍስህዝም ያለ ይሄ ከነበረን የፖለቲካ እንግዲህ ያለፉት 45 ዓመት ለቤተሰብ ለአባት ለእናት እንትን የሚሰጥ ማነው ትልቅነትን የሚናገር የለ የሚናገሩት ስለ ቀድሞ አያቶቻችን አባቶቻችን የተጋደሉት የሞቱት የደሙትን ስለ እነሱ እንጂ ስለ ራስ እናት ስለ ራስ አባት የሚነገርበትም አልነበረም። እና በዚህ በወጣት በአርባ ዓመት እድሜ ውስጥ ባለ ወጣት መሪ እንደዚህ ሲነገር እንዴት ተሰማ? ባለቤትህስ ምን ተሰማት? ስለ ሚስቶችም የተናገሩት አለ እና ባለቤትህስ ምን ተሰማት? እኔ ሚስት ስለሌለኝ አለ ጊዜው አልጨነቅም ብዙም።
የሴቶችን ድርሻ በጣም ልብ በሚነካና ቤተሰቡ በጣም የተሳሰርክ የአንድ ሰው ያህል እንዲሰማ ነው ያደረጉት። እንግዲህ ስለእናት ከተናገሩት ልንገር እና ሁላችንም እናታችንን እንወዳለን። አሁን በሆነው ውስጥ ምንም እንሁን ምን የእናታችን አስተዋጽኦ አለበት እና የራሳቸውን እናት መነሻ አድርገው እንግዲህ እናቶች ለልጆቻቸው ሁሌ ትልቅ ነው የሚመኙት።
በጣም
ልጆች ሆነ ሁላችንም እንግዲህ ኢትዮጵያ ውስጥ የድሃ ልጆች ነን። ትልቅ የጦር ጀነራል ሲያዩ ልጄ ሲያድግ እንደዚህ ነው የሚሆነው፣ ፓይለት ሲያዩ ልጄ እንደዚህ ነው የሚሆነው፣ መሪ ሲያዩ ልጄ እንደዚህ ነው የሚሆነው ይላሉ። እና በእናቱ ውስጥ ይሄ ራዕይ ነበረ እና ይሄንን መነሻ አድርጎ ግን በዚህ በራሳቸው እናት መነሻ አድርገው ምንም እናቶች ነው ያነሱት። እናቴ ከሌሎች ቀን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር እናትና ቁሳዊ ሀብት ብቻ ሳይሆን አለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በህይወት አጠገቤ ባትኖርም ውዷ እናቴ ምስጋናዬን ከአጸደ ነፍስ ይደርሳት ዘንድ በብዙ ክብርን ላመሰግናት እወዳለሁ ነው ያሉት። እና እናትነትን ጭምር ያሉት ሴቶች እናቶች ናቸው። ሴቶች ሚስቶች ናቸው። በእናትነት አሁን አንድ እናትነት ሴትነትም ስለሆነ ለሴቶችም ምስጋናና ክብር የተገለጸበት ነው። እናቶች ሴቶች ሚስቶችም ነው የልጆቻቸው ስኬት የባሎቻቸው ስኬት የሚስቶች ስኬት እና የሴቶችን ስኬት የሴቶችን ጥረትና በስኬት ውስጥ ያላቸውን ተሳትፎ በዚህ መንገድ አስተሳስሮ ነው ዘለት ጥሩ ነው። በተለይ ቤተሰቡ ሲሆነ ስትሰማ ጥሩ ስሜት ነው የሚፈጥረው።
በጣም በጣም ጥሩ ስሜት ብቻ ሳይሆን ያልተለመደም ያልተቃኘም በመንግስት አካላት ምል በግለሰብ ሊናገር እንችላለን፣ ሁላችንም ልንናገር እንችላለን። ግን በመንግስት አካል መሪ ሆኖ ለሚመጣ ሰው ለወጣት በተለይ ለወጣቱ እንደዚህ አይነት ነገር እንዲያስብም መንገድ ሊከፍት ይችላል እኮ እና ከወጣቱ ጋር ያላቸው የሚኖራቸው ግንኙነት ራሱን ሊያዳብር ይችላል። ወጣቶችም በዛ ፈር ውስጥ በዛ መስመር ውስጥ እንዲከተሉም ትልቅ አርያ ሊሆን ይችላል። ሚስቶችንንም ምንድን ነው ያሉት፣ በሁለት ነች ቤተሰብ ደግሞ ልጆች ደግሞ ሲመጡ ሶስት ነች ብሎ ደግሞ ስለ ባለቤታቸውም እየተናገሩት አለ እና አንዳንድ ጊዜ ሚስቶችን አንድ ሙዚቃ አለ ጌታቸው ማን ነው የሚባል አንድ የጎጃም ዘፈን የጎጃም ቅኝት ያለበት ዘፋኝ አለና ሁልጊዜ ደስ የሚለኝ ሙዚቃ ነው እና ስለ እህቴም ሚስ እናቴም ሚስቴም እህቴም ብሎ የሚዘፍነው አንድ ዘፈን አለውና እሱን ሙዚቃ ነው ያሳወሰኝ አገላለጻቸውና በጣም ትልቅ ነገር ያለው ነገር ነውና እሱን ለማለት ነው። እንግዲህ ሰዓታችን እየተጋባደደ ነው። የዚህ የኝህን ሰው ንግግር ጠቋም ነው እንጂ አልጨረስነውም። አልፎ አልፎ ነካካ ነው እንደውም በሚቀጥለው ፕሮግራማችንም ይሄንን ቀጥልበታለን። እንደውም የአንድ ሁለት ያለዋቸው በትንሹ የቀረቡ ንግግሮቹን ፈልገን ወይንም ደግሞ እኔም እዚህ ከጊዜው ጋር አመቻችቼ በቀዳሚው ፕሮግራማችን ደግሞ እሳቸው የሳቸው ንግግር ብቻ ሳይሆን የሳቸው ንግግር ወደ ውስጥ ገባ ብሎ ምን ማለት ነው የሚለው ነገር ብቻ ሳይሆን ሰዎችስ ምን አሉ፣ ተቃዋሚውስ ምን አለ፣ የውጭስ የከተማውስ ሰው ምን አለ፣ ወጣቱ ምን አለ፣ ሴቶች አንድ አርቲስት ሴት ስትናገር ቀደም በየገለጽኩበት እናገር ነው ያስቀመጠችው ፍቅር ጥበብና ምንድነው አንድነት የተሞላበት ነው ብላለች ንግግሩና እነሱ እንደነዚህ አይነት ሰዎችስ የተናገሩት ነገር ይሃደግ ሰዎች ራሱ ይሃደግ የምክር ቤት አባል የተናገሩትም ነገሮች አሉና እነሱን አካተን በሚቀጥለው ቅራሜ ደግሞ ሰፋ ባለ መልኩ እንይዛለን። ምክንያቱም ሰዓታችን በጣም አልቃለች ከዚህ በላይ ምን ሄድበትም አይደለም። ለማንኛቸውም ግን በጣም ነው ማመሰግነው ይሄን ሰዓትን በተለይ ዛሬ የስቱዲዮም ችግር ስለነበረብን በጣም በመሸ ሰዓት ላይ ነው እየሰራን ያለነውና አንተም ከቤተሰብህ ከረፍቱ ሰዓት ላይ ወስጄ እንደዚህ ስለአደረክኝ በጣም ነው ማመሰግነው። እንግዲህ መጪው በዓላችን የትንሳኤ በዓል ነው። ትንሳኤ በትንሳኤ ሳምንት ውስጥ በህማማት ሳምንት ውስጥ ነው ያለነው። ደስታና ምስራች የምንሰማበት እየሰማንም ያለበት ሀገራችንም እየታደሰች ያለችበትና የህዳሴ ግድባችን 7ኛ ዓመት መሰረት የተጣለበት ህዝቦች እየተረባረቡ አሁን ወደ 65 በመቶ ግንባታው የደረሰ ነው። ያለቀ ይመስላል አንዳንዱን ነገር በስልካናቱ ላይ ስትመለከተውና እኔም እንግዲህ ድሉ ገጥሞኝ ከማለቁ በፊት መጥቼ ባየው ደስ ይለኛል። እንግዲህ ከእግዚአብሔር ጋር የእግዚአብሔር ፈቃድ ነው። ለማንኛቸውም ግን መልካም የበዓል ሳምንት እየተመኘሁልህ ለቀዳሜ ተዘጋጅተን ደግሞ ለቀዳሜ ደግሞ አዲስ ሌላ ዝግጅታችን ይዘን እንቀርባለን። ለዛሬ ግን አመሰግናለሁ። አድማጮች በጣም ነው የማመሰግነው። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ይጠናቀቃል። ስላዳመጣችሁን እያመሰግንን ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። መልካም በዓል መልካም የበዓል ሳምንት እንዲሆናችሁ እየተመኝን ለኢትዮጵያ ትንሣኤ ለኢትዮጵያ ህዳሴ ደህና ሁኑ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም